ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የቤኒሻንጉል ጉሙዝ ክልል የስልጠና ቤት ገንብተው ህገ ወጥ ወታደራዊ ስልጠና ሲወስዱ ነበሩ ያሏቸውን ወጣቶች በቁጥጥር ስር አዋል ሲል ገለጸ።
ያገኘናቸው ወጣቶች በጣም ፍራግንዲት አመር በስታንስ አመር አብዛኛው በዚህ ነው ክልል ውስጥ እና ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰባተኛ ክፍል ተማሪ ወጣቶች ናቸው።
የክልሉ የጸጥታ ዘርፍ ማስተባበሪያ ቢሮ ኃላፊ አቶ ሙስታ አህመድ ነው የሰማችሁት። በሌላ በኩል ከዚህ ቀደም ከክልሉ በግጭት መፈናቀላቸውን የሚናገሩ መፍትሄ የሚሰጣቸው ማጣታቸውንም ያመለክታሉ።
አሁን ምንም ይሄ ነው የሚባል ነገር የለም። ያመቻቸን ነው ምንም እስካሁን ምንም ይሄ ነው የሚባል መረጃ እስካሁን አላገኘንም።
በነቀምት ከሚገኙ ተፈናቃዮች አንዱ ናቸው። ሙሉ ዘገባውን በአብይ ርዕስ ይዘናል።
ተከፈተው ድል ግን መሰፊ ነው። የፖለቲካ ምህዳሩ እንዲሰፋ ኦፖዚሽኖች ተቃዋሚዎች በገፍ እየገቡ ነው። የውጭ ሚዲያ ያሳለፉ የነበሩ የሚዲያ አውትሌት የዜና አውታሮች እየገቡ ነው። ይህም እንዲተፈቅዶለት ከዚህ ቤት እንደምታውቀው አንተ እስክንድር እና መለስካቸው ከዛ ደግሞ መቀሌ አንስ ሪፖርተር ከዛ አስመራ ነበር። አሁን ግን ወደ 14 የሚሆኑ እዚህ አሉ።
የአሜሪካ ድምጽ የአፍሪካ ዲቪዥን ወይም የአፍሪካ ዋና ክፍል ዲሬክተር ንጉሴ መንገሻ ነው የሰማችሁት። የአሜሪካ ድምጽ ከኢትዮጵያና ከጎረቤት ሀገሮች ለተወጣጡ 27 የጣቢያው የዜና ዘጋቢዎች አዲስ አበባ ላይ በዛሬው ዕለት የጀመረውን ስልጠና ይመራል። ከአዲስ አበባው ዘጋቢያችን እስክንድር ፍሬው ጋር ያደረገውን ቃለ ምልልስ ዘግየት አድርገን እናቀርባለን።
አሁን አብይ ርዕሶች እናነባለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ጉብኝታቸው ዛሬ ወደ ሀገራቸው ተመልሰዋል። የኮሞሮስ ፕሬዝዳንት አዛሊ ኦሳማኒ የስልጣን ጊዜያቸውን ለማራዘም የሚያደርጉትን ጥረት የሚቃወሙ ሰልፈኞች መንገዶችን በፈልጦች ዘግተው ዛሬ ከወታደሮች ጋር ሲጋጩ ውለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሳውዲ አረቢያ ተወላጅ የሆነው ጋዜጠኛ ጀማል ካሾጊ አፈንጋዮች የሆኑ ሰዎች ገድለውት ሊሆን ይችላል ብለዋል።
ሳምንታዊ ቅንብሮች፣ ስፖርትና አፍሪካ ነክ ርዕሶች በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮችን ይዘረዋል። በሁለተኛው አጋማሽ የሚቀርባሉ። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ጥቅምት 5/2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናነባለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ጉብኝታቸው ዛሬ ወደ ሀገራቸው ተመልሰዋል። ፕሬዝዳንት ኢሳያስና አብረዋቸው የሄዱት ከፍተኛ የመንግስት ባለስልጣኖች በኢትዮጵያ ባካሄዱት አጭር ጉብኝት ኦሞ በተደረገው የኩራዝ ስኳር ፋብሪካ ምረቃ ስነ ስርዓት ላይ ተገኝተዋል። አርባ ምንጭንም ጎብኝተዋል። አዲስ አበባ ላይ ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋር ሰፊ ንግግር አካሂደዋል ሲሉ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገልጸዋል።
የትግራይ ክልል ወጣቶች ማህበር ልዑካን ቡድን ትላንት ለጉብኝት አስመራ መግባቱን ለመንግስት ቅርበት ያለው የመገናኛ ዜና አውታር ገለጠ። የልዑካን ቡድኑ በቆይታው ወቅት ከኤርትራ ተማሪዎች ማህበር አመራር ጋር ተገናኝቶ ይወያያልም ተብሏል። ቡድኑ ከዚህ በተጨማሪም ከኢትዮጵያና ኤርትራ መካከል የተጀመረውን የሰላም ሂደት ለማጠናከር በሚያስችሉ መንገዶች ላይ የሀሳብ ልውውጥ ያደርጋል ተብሎም ይጠበቃል።
የኮሞሮስ ፕሬዚደንት አዛሊ ኦሳማኒ የስልጣን ጊዜያቸውን ለማራዘም የሚያደርጉትን ጥረት የሚቃወሙ ሰልፈኞች መንገዶችን በፈልጦች ዘግተው ዛሬ ከወታደሮች ጋር ሲጋጩ ውለዋል። የፈረንሳይ የዜና አገልግሎት በዘገበው መሰረት አንጆን ደሴት ውስጥ የጸጥታ ኃይሎች መሰናክሎችን ሲያፈርሱ ማየታቸውን እማኞች ተናግረዋል። ፕሬዚደንት ኦሳማኒ ተቃዋሚዎችንና ነቃፊዎችን በማሰራቸው ሀገሪቱ ካለፉት ጥቂት ወራት ወዲህ ስትናጥ ቆይታለች።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የሳውዲ አረቢያ ተወላጅ የሆነው ጋዜጠኛ ጅማል ሀሾጊ አፈንጋጭ የሆኑ ሰዎች ገድለውት ሊሆን ይችላል አሉ። ሀሾጊ ከ17 ቀናት በፊት ኢስታንቡል ከሚገኘው የሳውዲ አረቢያ ኤምባሲ ቅጥር ግቢ ከገባ በኋላ ደብዛው መጥፋቱ የሚታወስ ነው። የሳውዲው አልጋውራሽ መሐመድ ቢን ሳልማንን አጥብቆ ይነቅፍ እንደነበር ይታወቃል። ንጉስ ሳልማን ዛሬ ለ20 ደቂቃ ያህል በስልክ ሳነጋግር እማውቀው ነገር የለም በማለት አጥብቀው አስተባብለዋል ነው ያሉት ፕሬዚዳንት ትራምፕ። የቱርክና የሳውዲ አረቢያ መሪዎች የሳውዲ ተወላጅ የሆነው ጋዜጠኛ ጂማል ሃሾጊን ጉዳይ ለመመርመር የጥምር ቡድን ለመመስረትም ጉዳይ ላይ ተነጋግረዋል። የሁለቱም ሀገሮች የዜና አገልግሎቶች በገለጡት መሰረት የቱርኩ ፕሬዚዳንት ረጂብ ታይብ ኤርዶዋን እና የሳውዲ አረቢያ ንጉስ ሳልማን ትናንት ማታ ስለ ጉዳዩ በስልክ ተነጋግረዋል። ሳውዲ አረቢያ እና ቱርክ ጋዜጠኛው በሳውዲ ኤምባሲ ቅጥር ግቢ ከገባ በኋላ ስለሆነ የተለያየ ወሬ ነው የሚነገረው። የቱርክ ባለስልጣን ሃሾጊ በኤምባሲ ውስጥ ተገድለዋል የሚል እምነት አላቸው። ሳውዲ አረቢያ ግን ክሱ መሰረት የለውም ነው የምትለው። ሃሾጊ ከኤምባሲው ቅጥር ግቢ ወጥተዋልም ትላለች። ሁለቱም ሀገሮች ግን ለሚሉት ያቀረቡት ግልጽ ማረጋገጫ የለም። አድማጮች፣ በዚህ ላይ ተጠናቀረ ተጨማሪ ዘገባ ቆንጅታ ይዛ ቀርባለች።
የሳውዲ አረቢያ ባለስልጣናት በጋዜጠኛው መጥፋት ጉዳይ እጃችን የለበትም ማለታቸውን የጠቀሱት ፕሬዝደንት ትራምፕ በድርጊቱ ተመሳጥረው ከተገኙ ግን ከባድ ቅጣት ይገጥማቸዋል ሲሉ አስጠንቅቀዋል። ያም ብለው ሲያበቁ ግን ከሳውዲ አረቢያ ጋር የተደረሰው የ110 ቢሊዮን ዶላር የጦር መሳሪያ ሽያጭ ውል ይሰረዛል ከማለት ተቆጥበዋል። የፕሬዝደንቱ የኢኮኖሚ ጉዳዮች አማካሪ ሌሪ ካድሎ ትናንት እሁድ ለፎክስ ኒውስ ቴሌቪዥን ይህንን አስተያየት ሰጥተው ነበር።
እጅግ ከፍተኛ ትኩረት የሰጡት ጉዳይ ነው። እኔ ተስቀዳድሜ የሚደረገውን መናገር አልፈልግም። ነገር ግን ሳውዲዎች የፈጸሙት ድርጊት መኖሩ ከታወቀ የሚወሰደውን እርምጃ እሳቸው ይወስናሉ። ሳውዲዎቹ ካሉበት ካሾጊ ተገድሎ ወይም ሌላ ጉዳት ደርሶበት ከሆነ እርምጃ ይወስዳሉ ተናግረዋል። ያን መቀበል ያስፈልጋል።
ሁለት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት የፍሎሪዳው ማርክ ሩቢዮ እና የአሪዞናው ጄፍ ፍሌክ በሪያድ ላይ በቅርቡ በሚካሄደው ጉባኤዋ አለመካፈልና የጦር መሳሪያ ሽያጩን ውል መሰረዝን ጨምሮ ሌሎችም እርምጃዎች ሊወሰዱባት ይችላሉ ብለዋል። ሳውዲ በበኩሏ ማናቸውንም በንጉሳዊ አስተዳደራችን ላይ ጉዳት ለማድረስ የሚሰነዘር ዛቻ አንቀበልም ስትል አስጠንቅቃለች። እንዲህ አይነት ተግባር ቢፈጸምብን ከዚያ በሚብስ መልኩ ነው አጸፋ የምንመልሰው። ኢኮኖሚያችን በዓለም ኢኮኖሚ ላይ ወሳኝ ሚና እንዳለው ሊታወቅ ይገባል ስትልም ስታስጠነቅቅ ቆይታለች።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እና ባለቤታቸው ሜላኒያ ባለፈው ሳምንት ከባድ ዝናብ በተቀላቀለበት ኃይለኛ አውሎ ነፋስ ወይም ማይክል በተባለው ሄሪኬን ምክንያት የወደመውን የፍሎሪዳ አካባቢን እየጎበኙ ናቸው። ፕሬዝደንቱና ባለቤታቸው ዛሬ የሄዱት የመድን ሰራተኞች የገቡበት ያልታወቁ ሰዎችን በሚፈልጉበት ወቅት ነው። በጆርጂያ ክፍለ ግዛት የደረሰውን ጉዳት ለመመልከት እንደሚሄዱም ትራምፕ በትዊተር ገልጸዋል። ባለፈው ረቡዕ የማይክል የተባለው ሄሪኬን ደርሶ በሰዓት 250 ኪሎ ሜትር በመንፈስና ከፍተኛ አውሎ ነፋስ ለቆ በማተራመስ ህንፃዎችን ደርምሷል። የኤሌክትሪክ መብራት እንዲጠፋና ስብርባሪዎች በየቦታው እንዲበታተኑ አድርጓል።
ሰሜንና ደቡብ ኮሪያ ዛሬ ጠንካራ ምሽጎች ካሉት ከወታደራዊ ኃይል ነጻ ከሆነው ቀጣና ክልል ውስጥ የከፍተኛ ባለስልጣናት ንግግር አካሂደዋል። በቅርቡ ፒዮንግያንግ ላይ በተካሄደው ጉባኤ የተደረሱትን ስምምነቶች ስለመተግበር ጉዳይ እንደተነጋገሩም ተዘግቧል። የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድር ከኒውክሌር ነጻ እንዲሆን ለሚያደርጉት ጥረት ዓለም አቀፍ ማህበረሰብ እውቅና እንዲሰጣቸው የደቡብ ኮሪያው ፕሬዝዳንት ሙን ጄኤን ጥሪ አድርገዋል። ጠበብት ግን እውነት ከኒውክሌር ነጻ የማድረግ ጥረት ተደርጎ እንደሆነ ይጠራጠራሉ። የሰሜንና የደቡብ ኮሪያ መሪዎች ባለፈው መስከረም ወር ባደረጉት ጉባኤ ድንበር ዘለል ትብብር ለማጠናከርና ከኒውክሌር መሳሪያ ነጻ በሆነ የኮሪያ ልሳነ ምድር ሰላም ስለማምጣት የተለያዩ መርሃ ግብሮችን ለማራመድም ተስማምተዋል።
በመጨረሻም በሶሪያና በዮርዳኖስ መካከል ያለ ወሳኝ መተላለፊያ ድንበር በሶስት ዓመታት ውስጥ ለመጀመሪያ ጊዜ ዛሬ ተከፍቷል። የናሲብ ድንበር መከፈት ሊባኖስንም ጨምሮ በክልሉ ላለው የየብስ የንግድ ልውውጥ አስፈላጊ ነው። የሶሪያውን ፕሬዝደንት ባሻር አልአሳድን የሚቃወሙ አማጽያን ከሶስት ዓመታት በፊት የመተላለፊያውን ድንበር ተቆጣጥረው ነበር። ይሁንና የመንግስት ኃይሎች ባለፈው ሐምሌ ወር አስመልሰውታል። ለሰባት አመታት በዘለቀው ውጊያ ምክንያት ተዘግቶ የነበረ በሶሪያና እስራኤል በመትቆጣጠረው የጎላን ኮረብታዎች መካከለ ያለው መተላለፊያ ድንበርም ዛሬ ተከፍቷል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሃዬ ነን። በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት ከምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናመራለን።
በቤንሻንጉል ጉሙዝ ክልል ውስጥ የስልጠና ቦታ ገንብተው ህገወጥ ወታደራዊ ስልጠና ሲያካሄዱና ሲወስዱ የነበሩ ወጣቶች ከተማ ውስጥ ከተፈጠረው ግጭት ጋር ግንኙነት የላቸውም ሲል የክልሉ መንግስት አስታወቀ። በሌላ በኩል ከሁለት ሳምንታት በፊት ከክልሉ ተፈናቅለው ነቀምት ከተማ የሚገኙት ተፈናቃዮች ለህይወታችንም ሆነ ለንብረታችን ዋስትና የሚሰጠን አካል ባለመኖሩ የከተማው ህዝብ በሚያደርግልን ድጋፍ በመጠለያ ውስጥ እንገኛለን ብለዋል። ጽዮን ግርማ ዝርዝሩን አሰናድታለች።
የቤንሻንጉል ጉሙዝ ክልል አስተዳደርና ጸጥታ ጉዳዮች ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድ ህገወጥ ወታደራዊ ስልጠና ሲወስዱ ነበሩ የተባሉ የቤንሻንጉል ጉሙዝ ወጣቶችን በተመለከተ ለአሜሪካ ድምጽ ሲናገሩ የስልጠና ቦታው የተሰራው በክልሉ ውስጥ ሆኖ የደቡብና የሰሜን ሱዳን ድንበር አካባቢ በሚገኝ አሶሳ ወደ ገንገን ቀበሌ ልዩ ቦታው ዛላኑንስ በተባለ ቦታ ጫካ ውስጥ ነው። 100 የሚደርሱ የስልጠና ቤቶች ገንብተው ስልጠና ሲሰጡ ነበርም ብለዋል። የክልሉ መንግስት መረጃው ደርሶት በተደረገው ኦፕሬሽንም ወጣቶቹ በቁጥጥር ስር መዋላቸውን ገልጸዋል።
ካንድረስ ባደረግነው ኦፕሬሽን 3 ወጣቶች ናቸው ግጥሽ ዋለና በራሳቸው 20 አለ። ቀደም ብሎም ደግሞ ዝም ብሎ በራሳቸው አንድ ቀን ሁለት ቀን ነው ሁኔታውን እዚያ ገብተው ካዩ በኋላ የማይተከም ነገር መሆኑን አይቶ በራሳቸው ቀደም ብሎ የመጡ ወጣቶች አሉ። ስለዚህ ተካላይ ከዚያ በእኛ ባደረግነው ኦፕሬሽንና በራሳቸው ደግሞ እዚያ ገብተው የማይረባ ነገር የማይረባ ስራ መሆኑን አውቆ የተመለሱ 20 የሚሆን ወጣት አለ። እንዳጠቃላይ ወደ 70 የሚሆን ወጣት ነው ኦልሞስት ተመልሶ ወደ አካባቢያቸው ወይ ደግሞ ወደ ረዥም ከተማ ገብቶ ያለ ማለት ነው።
በስልጠናው ላይ እድሜያቸው አነስተኛ የነበሩ ወጣቶች ተሳታፊ እንደነበሩም አቶ ሙሳ ይናገራሉ።
ያገኘናቸው ወጣቶች በጣም 16 ዓመት 15 ዓመት አብዛኛው በዚህ እድሜ ክልል ውስጥና ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰባተኛ ክፍል ተማሪ ወጣቶች ናቸው። እነዚህ ወጣቶች እዚያ የስራ አለ በሚል ሌሊት ሌሊት የሸወዷቸው እዚያ ስራ እናሰራቸው ያለን ዶክተር ስክሪፕቶ ታገኛላቸው በሚል የሸወዷቸው እና ከወሰዷቸው በኋላ ደግሞ እዛ ማሰልጠኛ ካምፕ ያስገቡ ወታደራዊ ስልጠና ስልጠና ነበረው።
ወደ 100 የሚደርሱ የሰልጣኝ ቤቶች ሲሰራ ወጣቶች ወደዛ ሲሄዱ የክልሉ መንግስት እንዴት አላወቀም?
እንግዲህ ይሄንን ቅድም እንዳልኩሽ ቦርደር ናት እቺ ቦታ። እነዚህ ወጣቶች በአብዛኛ ከቦርደር አካባቢ እያተወደ የሚሄዱ ሲሆን እንትኑም አልቆየም የቆየ አይደለም። በአንድ በኩል ደግሞ ያው እንደሚታወቅ የኛ ትኩረት ወደ ውስጥ የሚኖረው አንዳንድ ግጭቶች ስለሆነ ትኩረቱ በዛ ደረጃ የተፈጠረ ነገር ነው ያለው። እንትንም ብዙም ቆየ አይደለም።
ምን ያህል ጊዜ ቆየ?
አብዛኛውን ቆይታችሁ 15 ቀን ያላችሁ ናቸው ትልቅ የሚባለው እስካሁን ባለን መረጃ ያለ።
ወጣቶቹ ሲሰለጥኑበት የነበረ አንድ የጦር መሳሪያ መያዙን የገለጹት አቶ ሙሳ በተገኘው መረጃ መሰረት ከ12 በላይ የጦር መሳሪያ ከሸሹት ጋር ተሰውሯል ተብሏል። ስልጠናውን የሚወስዱት በተደራጀ ካምፕ ውስጥ እንደነበርና የህክምናና የምግብ አገልግሎት በተሟላ ሁኔታ ይቀርብላቸው እንደነበር የተያዙት ሰልጣኞች መረጃ ሰጥተዋል ተብሏል። አቶ ሙሳ የስልጠና ቤቶች ተብለው የተሰሩት በሳር መሆኑን ገልጸው ሙሉ በሙሉ ተደምስሷልን ብለዋል። በቤንሻንጉል ጉሙዝ ክልል በመስራቅና በምዕራብ ኦሮሚያ ከተፈጠረው ግጭት ጋር እጃቸው እንዳለበት ተጠይቀው በፍጹም የሚገናኝ አይደለም ብለዋል።
ምንም የሚመስለው በአቅጣጫም ሰዎች ያለበት አቅጣጫና ችግር የተፈጠረበት ምስራቅና ምዕራብ ነው። ብዙም ምንም ግንኙነት የለውም። ማለት ይቻላል።
በተያያዘ በክልሉ ከሀያ ቀናት በፊት በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎችን በተመለከተ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ሌንጮ ከቀናት በፊት ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ከቤንሻንጉል ጉሙዝ ክልል አዋሳኝ የምስራቅ ወለጋ ዞን ወረዳዎች ከተፈናቀሉት መካከል ከ28,000 በላይ የሚሆኑት ወደ መኖሪያ ቀያቸው መመለሳቸውን ተናግረዋል። ግጭቱን ለመፍታት ከክልሉ መንግስት ጋር እየተነጋገሩ መሆኑንም ገልጸዋል። በዛሬው ዕለት በቤንሻንጉል ጉሙዝ ክልል የሚገኙ የተለያዩ ነዋሪዎችን አነጋግረን አሁንም በከፍተኛ ስጋት ውስጥ መሆናቸውን ይናገራሉ። ከቤት መውጣት አዳጋች መሆኑንም ጠቁመዋል። የክልሉ መንግስት የጸጥታ ጉዳዮች ቢሮ ኃላፊ አቶ ሙሳ በበኩላቸው አሁን መረጋጋት አለ ይላሉ።
አሁን በእውነት መሻሻሎች አሉ። አሁን የተረጋጋ ነገር አለ። መረጋጋት እየተፈጠረ ነው። ከቀን ወደ ቀን የተሻሻለ ነገር አለ። እስካሁን በዚህ ግጭቱ ጋር ታይዞ ፕሮጀክት ጋር ታይዞ የደረሰን የሞት ሰው የለም፣ የተፈናቀለ ሰው የለም፣ የቆጥተ ምንድነው ወድሞ ንብረት የለም። ቆሟል ብሎ መውሰድ ይቻላል። የወጡ ሰዎችም ወደ ነበረበት አካባቢ የተመለሱም ስላለ የተረጋጋ ነው አካባቢ ነው።
ተፈናቃዮቹን በተመለከተ በነቀምት ከተማ የሚገኙ ስማቸውን መግለጽ ያልፈለጉ ተፈናቃይ ዛሬ በስልክ አነጋግሬ ነበር። ተፈናቃዩ ነቀምት ውስጥ በ9 መጠለያ ቦታዎች የሚገኙ ተፈናቃዮች አሁንም እዚያው እንደሆኑ ይናገራሉ።
አሁን በጣም አስቸጋሪ ሁኔታ ላይ ያለ ብቻ እስካሁን በነቀምት ህዝብ እና በነቀምት መስተዳድር ባለው በከተማ መስተዳድር ባለው ነው ያለው። አሁን ህዝቡም ሌላ ምንም አሁን እርዳታ እንኳን ገብቷል እየተባለ እርዳታ እንኳን ይሄ ነው የሚል የለም። እስካሁን ይሄ ነው የተባለ ነገር የለም። ዩኒቨርሲቲ ላይ የነበረውን ህብረተሰብ አሁን ተማሪ ሊገባ ነው ተብሎ አውጥቶ ሌላ ቦታ ላይ የተቀመጠ ያም አይሆን ቦታ ነው። በቃ አሁን ህብረተሰቡ በጣም ችግር ላይ ነው።
ለምን አልተመለሳችሁም ብያቸው ነበር ለእኚሁ ተፈናቃይ።
መንግስት እያመቻቸን ነው፣ ኮማንድ ፖስት አዘጋጅተናል፣ ምን እየተባለ ነው። አሁን እንግዲህ ዛሬ 17 ቀናችን ነው ከአካባቢው ለቀን የወጣ ነው። እስካሁን ምንም ይሄ ነው የሚባል ነገር የለም። እያመቻቸን ነው። ምንም እስካሁን ምንም ይሄ ነው የሚባል መረጃም እስካሁን አላገኘንም። ወደ አማራ ክልል እንደውላለን፣ ወደ ፌዴራል እንጠይቃለን፣ ሰብአዊ መብት እንጠይቃለን። የኦሮሚያ መንግስትም ያው እየጠየቅን ነው እያለን ነው እየሄድን በዞኑ ምስራቅ ወለጋ ዞኑ መስተዳድር እየሄድን ዛሬም ያው ጠይቀናል። እየተመቻቸ ነው ይባላል። እስካሁን ሆነ የሚባል ምንም ነገር የለም።
ሌላ ተፈናቃይ አግኝቼ በስልክ አነጋግሬያለሁ። የተሟላ ኑሮና ቤተሰብ ነበረን፣ አሁን ራሴን ከነ ቤተሰቤ እርዳታ ጠባቂ ሆኖ አግኝቼዋለሁ ይላሉ።
እግዚአብሔር ፈቅዶ መቼም ሳንሞት ወጣለ። ሁሉም ንብረት ከዚያ ነው የቀረ። ያው አሁን ዝም ብለን ቤተሰባችን ይዘን ከዚያው ነው በቃ የምናገኛት። አንድ ዳቦም ሆነ አንድ ትኝ መኮረንም ሆነ እንዲያውም አንዳንድ ቀን ሳንቀምስ የምናድርበት ምክንያት አለ። በቃ ያው ሳይመሽ ሲቀር ህዝቡ ሳይ ሲሰለች።
እንግዲህ ሌሎች ተፈናቃዮች እየተመለሰ መሆኑ እየተነገረ ነው እና እናንተ ለምን አልተመለሳችሁም?
ማለት መመለስማ እንዴት መመለስ አልተቻለም። ከዚያ ያሉት መጀመሪያ ጥፍተኛ የነበሩ ሰዎችም በህግም አልተያዙም። የመጀመሪያውም ጸብና ስጋቻ ያው ከአመራሮች ጋርና ከፖሊሶች ጋር ከሽምቅ ኃይሎች ጋር ስለነበረ አሁን እነሱም በስራቸው ላይ እያሉ በቃ እንዴት መመለስ ይቻላል? ሌላም ደግሞ ያ የወደመ ንብረት የተዘረፈ ንብረት የተቃጠለ ቤት እሱም ደግሞ አልተተካም፣ እንዴት ተብሎ መመለስ ይቻላል? መንግስትም ደግሞ ያው ያንንም ተክቶ ወይም ደግሞ ኃላፊነቱን ወስዳለሁም ብሎ ደግሞ ተመለሱ ምንም ብሎም ደግሞ አልጠየቀም። ለዚህ ነው ያልተመለስንበት።
ያነጋገራችሁ አካል የለም? ከቤንሻንጉል ጉምዝ ክልል፣ ከኦሮሚያ፣ ከአማራ፣ ከፌዴራል ማን ነው ያነጋገራችሁ ያለው?
ከኦሮሚያ ምክትል አስተዳደሯ መጣ። የተወሰነ ሰዎችን አነጋግራ ነበረ። ያው መፍትሄ እናመጣለን በተወሰነ ቀን ብላ ነው የተመለሰች። ከአማራም መጥተው ያው ችግሩን አይተው ያው ሁኔታውን እናስተካክላለን፣ እርዳታ ምናምን እንልካለን፣ አይዟችሁ ምናምን ብለው ነው የተመለሱ። ከቤንሻንጉል አንድ የሆነ ኮማንደር ተልኮ ነበረ። ትርታችሁ እንዴት ነው? መመለስ ካለባችሁ ተመለሱ፣ የክልሉ መንግስት ልኮን ነው የመጠን የነበረ ምናምን ብለው የአማራ የባድን ተወካይና አንድ የሆነ ኮማንደር ነገር ነው መጥተው ነበረ። ወይስ እንዴት ነው? ወደዚያው ተመለሱ፣ እኛ በህግ እናስተካክላለን ምናምን አሉ። እናንተ በምን አይነት ኃላፊነት ነው እንትን የምትሉ? ወይ የክልሉ መንግስት ወይ ደግሞ ምክትል አስተዳደሩ ወይ የፌዴራል መንግስት ወይስ ደግሞ ራሱን ችሎ ኃላፊነቱን ወስዶ የሚረከበን ካልሆነ እናንተ ችላችሁ ትቀበሉናላችሁ ወይ ችላችሁ ኃላፊነቱን ወስዳችሁ ታስገቡናላችሁ ወይ ስንላቸው አይ መልክት ነው የምናስተላለፍ እንጂ እኛም ኃላፊነት አንወስድም አለብን ብለው አሁን በቃ ህዝቡም ምራችን ለብዙ ጊዜ ደግሞ አሁን አፍሪንጋችን ነው ከተፈናቀለ የሞተው ሰው የተቃጠለው ንብረት ይሄ ብሎ ሲጠይቃቸው አይኛም አይነን መልሳን ሲል የሚጠበቅበት አካል መልስ ይስጥበት ብለው እነሱም ተነስተው ሄዱ። ይሄ ከዚያ ወደዚህ ምንም ይሄ ነው ያለን የለም። በፌደራል ደረጃ እንደው ጥያቄ የለም።
በቤንሻንጉል ጉምዝ ከማሼ ዞን በተለይ በሎይጅ ጋንፎይ ወረዳ ከመስከረም 16 ጀምሮ በተከሰከሰና በተባባሰ ግጭት በአምስት ቀናት ውስጥ 67 ሰዎች መገደላቸውን፣ ከ91 ሺህ ሰዎች በላይ መፈናቀላቸውን፣ የአካል ጉዳት የደረሰባቸው ሰዎች መኖራቸውን፣ ብዙ መኖሪያ ቤቶች መቃጠላቸውን የክልሉን ባለስልጣናትና የብሔራዊ አደጋና ስጋት አመራር ኮሚሽንን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። አሁን ወደ መጨረሻው የመስሪቱ ርዕስ እንሰዳችሁ። ረሃብ የሌለባት ዓለም የዚህ ዓመት የዓለም የምግብ ቀን መሪ ቃል ነው። ይህ ሐሳብ በተጨማሪም የዓለም የምግብና የግብርና ድርጅት ፋኦ ግብ ነው ተብሏል። ነገ ጥቅምት 6 በዓለም ዙሪያ የሚካሄዱ ክንዋኔዎችም የምግብ እጥረት ላለባቸውና ለተራቡ ትኩረት ለመሳብና የሁሉም ሰው ምግብና የተመጣጠኑ ምግቦችን ይልቁንም የማግኘት ዋስትና እንዲረጋገጥ ቅስቀሳዎችን ለማድረግ ይጥራሉ። ምንም እንኳን ምግብ ለሚያስፈልጋቸው በማድረስ በኩል ብዙ እርምጃ የተካሄደ ቢሆንም ስርጭቱና ስኬቱ ግን በዓለም ዙሪያ የተመጣጠነና የተስተካከለ አለመሆኑን የዓለም የረሃብ ሰንጠረዥ አሳይቷል።
የአምና ሪፖርትና ሰንጠረዥ እንደሚያሳዩት ስር በሰደደ ረሃብ ምክንያት የሚሰቃዩ በሚሊዮኖች የሚቆጠሩ ሰዎች ዛሬም አሉ። ብዙ ሀገሮችም ባሉባቸው ቀውሶች ምክንያት አጣዳፊ የሆነ የምግብ አቅርቦት የሚያስፈልጋቸው ሲሆን በበረታ ቸነፈርም የተጋለጡ ብዙ መሆናቸው ተገልጿል። የቴክኖሎጂና የሰው ሰራሽ አእምሮ ምጥቀት እየገባ ያለበት ደረጃ ዓለምን ለመመገብ ግዙፍ አስተዋጽኦ እንደሚኖረው እየተነገረ ነው። ይሁን እንጂ በቴክኖሎጂ የተራመደው የዓለም ክፍል በድህነት ውስጥ የሚገኘውንና በማደግ ላይ የሚባለውን ወደ ኋላ የቀረ ዓለም ለመድረስ የበዙ መሰናክሎችና ፈተናዎች እንዳሉበትም እየተነገረ ነው። ኤሊዛቤት ሊ ከኦስተን ቴክሳስ ያጠናቀረችው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
በዓለም ዙሪያ ከዘጠኝ ሰዎች አንዱ ረሃብተኛ ነው። ቁጥሩ እያደገ መሆኑ የሚያሳስባቸው ብዙ ናቸው። ምክንያቱ ደግሞ ድህነት ብቻ አይደለም።
Increasingly we're also seeing hunger caused by the displacement related to conflict.
በግጭቶችና በተፈጥሮ አደጋዎች ምክንያት የሚከሰተው ረሃብ እየጨመረ ሲመጣ እያስተዋልን ነን።
ሮበርት ኦፕ የተባበሩት መንግስታት የዓለም የምግብ መርሃ ግብር WFP ባልደረባ ናቸው። የዓለምን የምግብ እጦት ችግሮች ለመጋፈጥ የሰብአዊ አገልግሎት ድርጅቶች አዲሱን የሰው ሰራሽን አእምሮ ወይም የቴክኖሎጂውን የረቀቀ ራስ አዘዝ ጥበብ ለመጠቀም እየመረጡ መሆናቸውን ሮበርት አፕ ይናገራሉ።
What AI offers us right now is our ability to augment human capacity. So we're not talking about replacing human.
የረቀቀው ራስ አዘዝ ቴክኖሎጂ እያበረከተልን ያለው የሰው ልጅን አቅም ማሳደግ ነው። ሰውን ወይም ሌሎች ሀብቶችን ስለመተካት አይደለም እየተነጋገርን ያለነው። ተጨማሪ ነገሮችን ስለመስራት ነው ንግግሩ። ስንሰራቸው ደግሞ በሰው አቅም ብቻ ከሚሰሩበት ብዛትና ጥራት በተሻለ ሁኔታ ለማውጣት ነው።
ራስ አዘዙ ምጡቅ ቴክኖሎጂ ወይም አርቲፊሻል ኢንተለጀንስ በመህፃር AI ይባላል። በማደግ ላይ ባሉ ሀገሮች ውስጥ የሚገኙ ገበሬዎችን ለማገዝ የሚያስችሉ ግዙፍ ቀመሮችን ለማስላት የሚያስችል ነው። በተጨማሪም በግጭቶችና በተፈጥሮ አደጋዎች የተጠቁ አካባቢዎችን ለይቶ ለማየትም ያስችላል። መረጃዎቹን ወይም ዳታዎቹን ገበሬዎች ከእጅ ስልኮቻቸው ማግኘት እንደሚችሉ የቢልና ሜሊንዳ ጌትስ ፋውንዴሽን ኡይ ስቲዋርት አመልክተዋል።
When you take geospatial data and soil mapping data and use AI to do the analysis, it can send me the information.
ያሉህን የተለያዩ መረጃዎችና የአፈር ካርታ መረጃ AI እንዲተነትንልህ ስታስገባ ለኔ መረጃውን ልታቀብለኝ ትችላለህ። ይህም ማለት የማበቅለውን ተክል ወይም ሰብል መቼ መትከል ወይም መዝራት እንዳለብኝ፣ ምንና እንዴት መትከልና መዝራት እንዳለብኝ ትነግረኛለህ ማለት ነው።
ዝኒታታታ ደግሞ X-Prize የሚባል ተቋም ባልደረባ ናቸው።
When you start combining technologies, AI, robotics, sensors, that's when we see magic start to happen.
ቴክኖሎጂዎቹን ሰው ሰራሹን አምሮ ራስ አዘዙን መሳሪያ ወይም ሮቦቶችን ተቋሚ መሳሪያዎችን አንድ ላይ ስታቀናጅ ያኔ ተአምር ይፈጠራል። የሰብሉን መጠን ከማሳዎች በገፍ ለማፈስ የተመቸ ሆኗል ማለት ነው።
ይሁን እንጂ ይላሉ የቢልና ሜሊንዳ ጌትስ ፋውንዴሽኗ ኡይ ስቲዋርት፣ በማደግ ላይ ያለው ዓለም አዳዲሶቹን የቴክኖሎጂ ውጤቶች ለማግኘት በበዛው ጊዜ የመጨረሻው ነው።
815 million people are hungry and I can bet you that nearly
ዛሬ እየተራበ ካለው 815 ሚሊዮን ሰው ወደ 814 ሚሊዮን የሚሆነው የእጅ ስልክ እንደሌለው በውርርድ መናገር ይችላል።
ቴክኖሎጂው ቢኖር እንኳን ሌሎች መሰናክሎች አሁንም እንደተደቀኑ ናቸው።
A lot of these people that we talked about that are hungry, they don't speak English.
ከነዚህ ከሚራቡ ሰዎች ብዙዎቹ እንግሊዝኛ አይናገሩም። እናም ከነዚህ ቴክኖሎጂዎች ጠቃሚ የሆኑትን መረጃዎች ካገኘን በኋላ ለነዚያ ሰዎች ማስተላለፉም ራሱ አንድ ችግር ነው።
እነዚህን የቴክኖሎጂ ውጤቶች ወደ እነዚያ በማደግ ላይ ያሉ ማህበረሰቦች ዘንድ ለማድረስ ጊዜ ቢፈጅም ግን እየተንጠባጠበም ቢሆን ዛሬ የምግብ እጥረት ለሚያንገላታቸው ገበሬዎች መድረሱ አይቀርም ይላሉ የላንድ ኦሌክስ ድርጅቱ ቴዲ በቀለ።
You've invented the technology, the big investment has gone in. Now you're modifying it, which brings the cost down as well. So I think
ቴክኖሎጂው ተፈጥሯል። ትላልቅ ንዋይ አፍሳሾች ወደ አካባቢዎቹ ገብተዋል። አሁን ቴክኖሎጂውን የሚጣጣም እንዲሆን ለማድረግ ያረቀነው ነው። ይሄ ደግሞ ዋጋውም አነስ እንዲል ያደርጋዋል። ዛሬ በበለጸጉ አገሮች ውስጥ ያሉ ነገሮች በ4ና በ5 አመታት ውስጥ ወደዚያ በማደግ ላይ ያለ ዓለም ይደርሳሉ በያስባለሁ።
የዓለምን የረሃብ ችግር ለመጋፈጥ ሥራ ፈጣሪዎች በየሀገሮቻቸው ውስጥ ማድረግ የሚችሉትን ሁሉ ማሰብና መላመምታት እንዳለባቸው በሰብአዊ አገልግሎት ተቋማት ውስጥ እየሰሩ ያሉት ባለሙያዎች ይመክራሉ። ዛሬ የተራቡ ሁሉ በቂ ምግብ እንዲያገኙ የታዳጊ ሀገሮቹ ገበሬዎች ሰው ሰራሹን አእምሮ አርቲፊሻል ኢንተለጀንስን መጠቀም እንዲችሉ መሰልጠን አለባቸው።
አድማጮች አሁን ቀደም ብለን በመግቢያችን እንዳስተዋወቅናችሁ ወደ አዲስ አበባ የሚወስደን ቃለ ምልልስ ነው እናመራው። ጋዜጠኝነትና ዲሞክራሲ የመገናኛ ብዙሃን ሚና። ዲሞክራሲንና ዲሞክራሲያዊ ተቋማትን ለመገንባት የመገናኛ ብዙሃን ሚና ከፍተኛ መሆኑን የገለጸው የአሜሪካ ድምጽ የአፍሪካ ዲቪዥን ወይም የአፍሪካ ዋና ክፍል ዲሬክተር ንጉሴ መንገሻ ጣቢያው የበኩሉን እንደሚያደርግ ተናግሯል። የአሜሪካ ድምጽ ከኢትዮጵያና ከጎረቤት አገሮች የተውጣጡ 27 የዜና ዘጋቢዎቹ ይህንኑ አስተዋጽኦ ሊያሳድግ የሚያስችል ስልጠና በአዲስ አበባ መስጠት ጀምሯል። የመጀመሪያው የአሜሪካ ድምጽ አፍሪካዊ የአፍሪካ ዲቪዥን ወይም የክፍሉ ዲሬክተር ንጉሴ መንገሻ ከ37 ዓመታት በኋላ ነው ለአገሩ ምድር የበቃው። አዲስ አበባ ላይ ያነጋገረው እስክንድር ፍሬው እንዲህ አሰናድቶታል።
የአሜሪካ ድምጽ ወደ አዲስ አበባ መጥቷል። ንጉሴ መንገሻ ለሀገሩ ምድር በቅቷል። ንጉሴ መንገሻ በርካቶች በሚያውቁት የሬዲዮ ስሙ ጌታሁን ታምራት የአሜሪካን ድምጽ የአማርኛ ክፍል ከመመስረት ጀምሮ ለአመታት የሰራ ከትናንት እስከ ዛሬም በኃላፊነት የመራ ቀዳሚ ባለሙያ ነው። ጆሮ ግብ ድምጹ በሚሊዮኖች ቤት የተለመደ ከበርካቶች ጆሮ የተዋሃደ ዛሬ ከኢትዮጵያ አልፎ የአሜሪካን ድምጽ የአፍሪካ ስርጭት በሙሉ በዳይሬክተርነት ይመራል። የአሜሪካ ድምጽ የአፍሪካ ዳይሬክተር በመሆንም የመጀመሪያው የሀገሪቱ ተወላጅ ነው። ንጉሴ ከአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸውና ከሌሎች ባልደረቦች ጋር በመሆን ባለፈው ቅዳሜ አዲስ አበባ ገብቷል። በልዩ ልዩ ጉዳዮች ላይ አነጋግሬዋለሁ። ራሱንና የአሜሪካን ድምጽ አገልግሎት ከሚያስተዋውቅበት ይጀምራል።
እኔ ንጉሴ መንገሻ አልከኝ። ከዚህ በፊት የአማርኛውን ክፍል በ1982 ዓ ም እንደ አውሮፓ ዘመን አቆጣጠር ከመሰረቱ አንድ ነኝ። በኋላም የክፍሉ ኃላፊ ነበርኩ እና ያን ጊዜ ጌታሁን ታምራት በሚል ስም ማስተላልፈው እኔ ነኝ። እና አሁን ለመጀመሪያ ጊዜ ለብዙ ከብዙ ዓመታት በኋላ እዚህ መምጣቴ ነው። ዳይሬክተር ኮንኩ ብዙ ጊዜ አይደለም 3 አመቴን አሁን ጨርሳለሁ ግን ፕሮግራም ማኔጀር ሆኜ ለአንድ 14 አመት ሰርቻለሁ
የአፍሪካ አጠቃላይ ማለት ነው
አጠቃላይ ከዛ በኋላ ነው ዳይሬክተር የሆንኩት እና ደግሞ እነተም እንዳልከው የመጀመሪያው አፍሪካዊ ነኝ ያን ቦታ ሲይዝ ናብለ በዛ ትልቅ ክብር ይሰማኛል ፕሮግራማችን በ16 ቋንቋ ነው ቪኦኤ በተከላላ ባለም ውስጥ በሁሉም ሚዲያ platform መድረክ ማለትም ሬዲዮ ቴሌቪዥን ሶሻል ሚዲያ ወደ 240 ሚሊዮን የሳምንት አድማጭ አለው ከዛ ውስጥ አንድ ሶስተኛ የሚሆነው 70 ሚሊዮን የሚሆነው አፍሪካ ውስጥ ነው እዚህ ሆኖ አፍሪካ ኢትዮጵያና ሶማሌም በጣም ብዙ አድማጭ አለን እና ዋናው እንደምታቆን እንዳልከውም እነተም አሁን ዛሬ ትናንትና ነው የገባሁት ስገባ የኔ አይነት መልክ ያለው የሸበተ መለጥ ያለ ብዙም ማለት ወጣት ነው አልፎ አልፎ አንድ 3-4 ቆጥራለሁና ኢትዮጵያ ራሷ የወጣት ሀገር ሆናለች ይሄ ብቻ አይደለም በመላ አፍሪካ በመጓዝበት ጊዜ ናይጄሪያ ሄርኩ ብሩንዲ ሄርኩ ኬንያ ሳውዝ አፍሪካ አፍሪካ በመላ ወጣት ሀገር ነው ስለዚህ ብዙሃኑ የአፍሪካ ህዝብ የኢትዮጵያም የሶማሌ ማለት ነው ወጣት ነው ይሄ ወጣት ደግሞ አንድ ጊዜ ፕሮግራሜ ላይ እንደማስተዋወስከኝ የተረሳ ገለ የተረገ ወጣት ብዙ ትኩረት አልተሰጠው
ዘ ኔግሌክትድ ማጆሪቲ ብለህ በእንግሊዝኛ የገለጽከው ማለት ነው ወይም የተገፉት ብዙሃን ወይም ችላ የተባሉት ብዙሃን እንበለው
ምንድናቸው የስራት ሄደ ብዙ ወጣት ነው ትምህርት የተሳካ ትምህርት ሳያገኝ የሚወርቁ ወጣት ነው አይደለም ሌላ ቀርቶ ነበኳራም ናርሻባብ ሪክሩት የሚያደርጉት የሚመለመሉት ወጣት ነው ትላልቆቹ በኔ እድሜ ያሉት ወይንም 45 ያሆኑት ያዘዙ እዚህ ሰዓት ውስጥ ማግዶቻቸዋል እንጂ ሳይድ ቦምበር ሆኖ የሚሄደው ወጣት ነው ሳውዝ አፍሪካ ውስጥ በዚኖፎቢያ የሚቀጣው ሶማሌ ኢትዮጵያዊ ኤርትራዊ የሞቃዲሾ ሰው ወጣት ነው በሊቢያ አቋርጦ መከራይቶ የተስፋ ጭላንጭ ስላጣ ብቻ ተስፋ አገኛለሁ ብሎ ሜዲትራኒያን ውስጥ ባህር እየሰመጠ የሚያልቅ ወጣት ነው ለዚህም ነው ይሄ ወጣት ትኩረት ተሰጥቶት ተገቢ ትምህርት አግኝቶ ተገቢ ስራ መስክ ተከፍቶለት በስራው ላይ የሚስተማራ ከሆነ መሰረት የማያስፈልገውም ስለዚህ ለዛ የሚጠቅም ፕሮግራም መስራት አለበት ነው በዚህም ምክንያት ለምሳሌ አሁን በሶማሊኛ ወጣት ፕሮግራም አለ በአማርኛ ወጣት ፕሮግራም አለ በስዋሂሊ ወጣት ፕሮግራም አለ ወጣቱ ላይ ብቻ ተኮር የወጣቱን ህይወት የሚመለከት ማለትም ስራ ለምሳሌ የቢዝነስ ንግድ በምን አይነት መልክ መስራት ይቻላል ትምህርት ምን አይነት ትምህርት መገኘት ይቻላል ቮኬሽናል ለታዩ ዩኒቨርሲቲ ምን አመስ ያደረሰ መገኘት ይቻላል ቴክኖሎጂ ይደርሷል ከዛ ቴክኖሎጂ ምን መጠቀም ይቻላል የመሳሰሉትን ነገሮች እናስተምራለን ወጣቱ መድረኩ አርጎ እንዲጠቀምበት እናደርጋለን እና ደግሞ ወጣት ፕሮግራሞች አሁን በሙሉ አፍሪካ ቋንቋዎች በእንግሊዝኛ በፈረንሳይም እንዲስፋፋ ነው ፍላጎታችንና ይሄን ማለቴ ነው አሁን ብዙም መጥቶ ሳይም ከነድም ይበታቸው ነው ልጆቼ ናቸው ትምህርት የመጡት የሶማሌዎችና የኢትዮጵያን ሪፖርተሮች አንተን ጨምሮ እነዚህ ወጣቶች ስለወጣት መዘገብ ይችላሉ ማለት ነው ይሄን ለማዘጋጀት ነው የመጣ ነው ይሄን ትሬኒንግ የከፈት ነው ለዚህ ነው ትሬኒንግ ወነገር ላይ ነገ ይጀምራል ሰኞ ከሰኞ እስከ አርብ ነው የሚሄደው
አቶ ንጉሴ ወይም ጌታውን ታምራት እየቀያየርኩ እንግዲህ ላናገር እንግዲህ የቪኦኤ አማርኛ ስርጭትን ከመጀመር ጀምሮ አብዛኞቹ አቶ ንጉሴ ነው ጌታውን ታምራትን የሚያውቁት በሬዲዮ ድምጾ ጀምር ነው አሁን ከአመታት በኋላ ከ37 አመት በኋላ አዲስ አበባ መጣሃል በሐላፊነት ላይ መጣሃው በርግጥ ሌሎችም የሥራ ባልደረቦችህ መጥተዋልና ቪኦኤ አዲስ አበባ ነው ማለት ይቻላል በአሁኑ ሰዓትና ለምን በዚህ ሰዓት
ይሄ ጥሩ ጥያቄ ነው እስካሁን ድረስ በነገር ላይ ቪኦኤ ችግሩስ ነበር በዚህ ሀገር ከኢትዮጵያ መንግስት ጋር ዛች ችግሩስ ልቀው አልፈልግም መናዘዝም ማልፈቅሬታም ይሄን አለኝ ማለትም አልፈልግም ጠቅላይ ሚኒስትር አብይ ያሉት በፍቅር እና በይቅርታ ወደፊት እንሂድ ነው ያ መተክል አይሆን አቋም ይገባኛልና ያን መከተልን ፈልገው ሮሮ ላስም አልፈልግም ግን አው ተከፈተው ድል ግን መሰፊ ነው የፖለቲካ ምህዳሩ እንዲሰፋ ኦፖዚሽኖች ተቃዋሚዎች በገፍ እየገቡ ነው የውጪ ያሳለፉ የነበሩ የሚዲያ አውትሌት የዜና አውታሮች እየገቡ ነው ይህም እንዲተወገደለት ሰፊ የሆነ ስትሪንገሮች ከዚህ ቤት ነብታልከው አንተ እስክንድር እና መለስካቸው ከዛ ደግሞ መቀሌ አንድ ስትሪንገር ነበረ ሪፖርተር ከዛ አስመራ ነበረ አሁን ግን ወደ 14 የሚሆኑ እዚህ አሉ ሶማሌ ድሮውንም ብዙ ሪፖርተሮች አሉ ወደ 20 የሚጠጉ ከዛ ውስጥ እነሱን አመጣን እዚህ ለማስተማር ነው ስለዚህ በተከፈተው ሚዲያም እንደልብ ሆነ እውነትም ደግሞ ዲሞክራሲ እንዲመጣ ተፈለገ ዲሞክራቲክ የሆኑ ተቋማት ኢንስቲትዩሽንስ እንዲገነቡ ከተፈለገ ዲሞክራሲ ነፃ የሆነ የሚዲያ አውትሌት ሚና አለው ከፍተኛ ሚና አለው ስለዚህ በዛ ረገድ አስተዋጽኦ እናደርጋለን ያቅማችንን የሚል ተሳም ስላለ እሱን ለማድረግ ነውና በተፈለገ በዚህ 5 ቀን ውስጥ በተሻለ በተ እንደነው እሱ እነሱ ላይ ተመሰረተ ዜና ማመንጨት የምንችለው ሚዛናዊ ሆነ ሁለገብ ሆነ ከውሸት የራቀ እነሱ ላይ ብቻ ያተኮረ በጎም ይሁን ክፉ ያን ነገር እንዳለ ማቅረብ የሚቻልበት መንገድ ምንድነው? ከዛ በተረፈ ደግሞ የህዝቡን ህይወት የሚነኩ ፕሮግራሞች የጤናነክ ይሆናል ስለ ብልጽግና ሊሆናል ዲቨሎፕመንት ሊሆን ይችላል በተወይ ስለ ትምህርት ሊሆን ይችላል ያን የሚመለከት ደግሞ ምን አይነት አስተዋጽኦ ለህብረተሰቡ ማድረግ ይችላል ከዛ ደግሞ ውይይት ፕሮግራሞች አሉን ውይይት ስንል እስካሁን ድረስ የኢትዮጵያ ብቻ ሳይሆን የብዙ አፍሪካ ሀገሮች ችግር ምንድነው የፖለቲካ ዲስኮርስ ሲቪል ይሆን ተግባብተህ ፖለቲካ ውይይት ማድረግ አይቻልም ያን በማድረግ አንድ አስተዋጽኦ ውይይቱንም ቀና መንገድ የሚይዝበት መንገድ ለመርዳት ሁሉ አመቺ ሁኔታ ይፈጠራል ብለን ነው የምናስበው በዚህ ምክንያት ነው እነዚህ ስትሪንገሮች ወይንም ሪፖርተሮች ከሶማሊያም ደሞ ከኢትዮጵያ በነገር ላይ እነዚህ ሀገሮች ሁለት የሚስማሙበት ብዙ ነገር አለ ከሚለያቸው በስተቀር ሶማሌዎች እዚህ አሉ ሶማሌዎች በያለበት አሉ ሶማሌ ቋንቋ የሚናገር ኢትዮጵያ ውስጥ አለ ሶማሌ ቋንቋ የሚናገር ፎርስ ሶማሌ ውስጥም አለ ያ ደግሞ ድንበር እንጋላለን ብዙ ባህሮች የምንስማማበት አለ እስላም ሶማሌዎች አሉ እስላም ኢትዮጵያውያን አሉ እስላም ሶማሌዎች አሉ በድንበር ብቻ ሳይሆን በብዙ መንገድ በባህልም ምንተነቅበት ምንግባባበት ማአት መንገዶች ስላሉ እነዚህ ስትሪንገሮች ወይንም ሪፖርተሮች የሁለቱ ሀገሮች ብዙ አስተዋጽኦ ያደርጋሉ ብለን ነው የምናስበው
ከኤርትራም ይመጣ አለ
ከኤርትራም ይመጣ አለ ይቅርታግልኝ እሱንም ታርጋለኝ አሁን ከኤርትራም ለመጀመሪያ ጊዜ ሪፖርተር አመተን እዚህ እንዲሰረጥ እናደርጋለን ደሞ በእነሱም ደሞ አሁን ኤርትራና ኢትዮጵያ በከፈቱት የሰላም መንገድ ሚዲያ አውትሌትስ ብዙ አስተዋጽኦ ሊያደርጉ ይችላሉ። እኔ በበኩል ያለኝ እምነት ኤርትራ ለኢትዮጵያ ኢትዮጵያ ለኤርትራ መሄድ የሚችል አይመስለኝም። የሁለቱ ሰላም መፍጠርና መተባበር የዚህን አካባቢ የፖለቲካ ህይወትም ሆነ የብልጽግና ጎዳናን በደንብ ሊያስተካክል ይችላል ብዬ ነው የማስበው። ከዛ አንፃር ሁሉ ይሄ የምንሰጠው ትምህርት ባሉን ሪፖርተሮች አማካይነት ጥሩ ሪፖርት ሊያገኝ ይችላል በዛ አንፃር ከፍተኛ አስተዋጽኦ ማድረግ እንችላለን ብዬ አስባለሁ።
እዚህ ላይ አቶ ንጉሴ እንግዲህ 27 የቪኦኤ ሪፖርተሮች ከኢትዮጵያ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት። የበላይ ኃላፊያቸው የአፍሪካ ክፍል ኃላፊው አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ ቪኦኤ ጋር ያለው ሁኔታ ስለተቀየረ የተሻለ ስራ የበለጠን ስራ ሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡ ነው ይሄን ያመጣው ወይ የሁለቱ ድምር ውጤት ነው ይሄ? የትኛው ነው የሚያመዝነው ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይሄን እንዲሆን የፈቀደው ይሄን እንዲሆን ያስገደደው?
እስክንድር ፍሬው ከአሜሪካ ድምጽ የአፍሪካ ዲቪዥን ወይም የአፍሪካ ዋና ክፍል ዳይሬክተር አቶ ንጉሴ መንገሻ ጋር የጀመረው ቃለ ምልልስ አላበቃም። አድማጮች ቆየት ብለው ይመለሳሉ። አሁን እዚህ ግድም የሙዚቃ ጊዜ ነው።
ምንድን ነው ያዘጋጀልን ዛሬ?
ጎሳዬ ተስፋዬ ነው የሚጫወትልን ተከታዩን ሰልፍ። I'll turn them in a minute.
ጎሳዬ ተስፋዬን ለውብ ሙዚቃው እናመሰግናለን። አሁን ወደ ሁለተኛው የፕሮግራማችን ክፍል እናልፋለን።
አሁን ቀደም ብለን የመጀመሪያውን ክፍል አስተምተን በጥያቄ ወዲህ ወደ ሁለተኛው አጋማሽ ያሸጋገር ነው ቃለ ምልልስ ነው። የአዲስ አበባው ዘጋቢያችን እስክንድር ፍሬው የአሜሪካ ድምጽ ከኢትዮጵያና ከጎረቤት አገሮች ለተወጣጡ 27 የጣቢያው የዜና ዘጋቢዎች አዲስ አበባ ላይ ዛሬ የጀመረውን ስልጠና ከሚመራው የአሜሪካ ድምጹ የአፍሪካውና ክፍል ወይም የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ጋር የጀመረው ቃለ ምልልስ በመጀመሪያው ክፍል ምልልሳቸው እስክንድር ለንጉሴ በወረወረው ጥያቄ ነበር የተቋጨው።
አቶ ንጉሴ እንግዲህ 27 የቪኦኤ ሪፖርተሮች ከኢትዮጵያ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት። የበላይ ኃላፊያቸው የአፍሪካ ክፍል ኃላፊው አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ። ቪኦኤ ጋር ያለው ሁኔታ ስለተቀየረ የተሻለ ስራ የበለጠን ስራ የሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡ ነው ይሄን ያመጣው ወይ የሁለቱ ድምር ውጤት ነው ይሄ? የትኛው ነው የሚያመዝነው ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይሄን እንዲሆን የፈቀደው ይሄን እንዲሆን ያስገደደው?
ዋናው መስፈን በኢትዮጵያ ያለው ተጨባጭ ሁኔታ መለወጡ ነው ይሄን እንዲሆን ያስደረገው። ምክንያቱም ከዛሬ 4 5 አመት ጀምረን በአፍሪካ ዲቪዥን እየሰፋ ነው። ተጨማሪም በጀት ስላገኘን ብዙ ሪፖርተር ሴንተሮች አቡጃ ከፍተናል፣ ባማኮ ከፍተናል፣ ኒያሚ ያለን፣ ሞምባሳ አለን፣ በቅርቡ ኪንሻሳ፣ ዳር ሰላምና ካምፓላን ከፍታለን። አዲስ አበባም መክፈት እንደምንችል ተስፋ አደርጋለሁ። አስመራም መክፈት እንደምንችል ተስፋ አደርጋለሁ። ይሄ ሁኔታ አዲስ ሁኔታ መፈጠሩ በጣም ጥሩ አጋጣሚ ሆነልን። በነገር ለሌም ከስንት አመታት በኋላ ወደ ሀገር መግባት ተነፍቄ ቆየው ሰው ዛሬ የተወልጄ ያደኩባትን ከተማ እንደ እንግዳ ድማያት ይራሱ ለኔ ተጨም እንደ ወልደት ነው ማየው ለኔ ትልቁ ነገር ነው። የሁለት ቀን ለማሳልፈው ዛሬ እኔ እናቴን ቀብራየው መጨረሻ ስነብታረኩላት ትልቅ እድል ነበር። ዘመዶቼን አገኘው ተወልደ አደጉ ማላቃቸው ወንድሞች ልጆች አሉ ሴት ወንዶች ማላቃቸው እነሱን ተገናኘው በዚያ አጋጣሚ ለኔም ትልቅ እድል ከፈተ ነው። ስለዚህ ይሄ የትሬኒንግ ወቅት ከሰኞ ስካር ማሳልፎ በራሴም ካሪየር ህይወት ውስጥ ትልቅ ምን ያለው ትልቅ ታሪካዊ ቦታ መሰጠው ነው ለኔ አዘግል እንደ ንጉሴ ነጋይተኝነት ማለት ነው። እና ከዚህ ወደፊት ደግሞ በተለይ ባለኝ አቅም እስካሁን ዳለኝ ባለኝ ሙያ የእናንተም ብቻ ለቤም ሰሩትም ብቻ ሳይሆን እድሉን ካገኘው ሌሎችንም ለማሰልጠን ለማስተማር በጣም ፍላጎት አለኝ።
አንድ ጽሁፍ እያነበብኩ ነበረ። በ1981 እንደ አውሮፓውያን አቆጣጠር ይመስለኛል የወጣኸው ከሀገር። ከዛን ጊዜ ጀምሮ አቶ ንጉሴ ያለፈባቸው ሂደቶች አጠቃላይ አፍሪካውያን በአንዳንድ ሀገሮች የሚያልፉባቸውን ማሳያ ነው፣ ማስተማሪያ ነው። ከዛ ተነስቶ ዛሬ እዚህ የደረሰበት ደረጃ ይላል። እስቲ እሱን አሁን ከተለወጠው ወይ ደግሞ አሁን ሀገር ውስጥ እንድትገባ ካደረገ ሁኔታ ጋር ያነጻጸርክ ንገረኝ።
እኔ ይሄ የዚህ አይነት ህይወት የኔ ህይወት ብቻ አይመስለኝም። ብዙ ኢትዮጵያውያን በተለይ የኔ ትውልድ ኢትዮጵያውያን እና የካቲት አብዮት መጥቶ ደርግና እነ መንግስቱ ስልጣን ከረከቡበት ጊዜ አንስቶ ከተካሄደው ፍጅት እስራት አንስቶ ስደት ገፍ ድሮ ከዛ በፊት ኢትዮጵያውያን በአሜሪካ ተልቀው እንግሊዝ ሀገር ተልቀው ጀርመን ሀገር ተልቀው ትግሪያቸውን ካገኙ በኋላ አንድ ቀን አያድሩ ስለናጤም በመቶ የሚሆን ወደ አገሩ ነበር የሚመስለው። ህልሙ ተመልሶ ቤተሰቡን ረድቶ መጀመሪያ ቀጥሎ አገሩን ረድቶ ነበር። ከዛ በኋላ ግን ሪቨርስ ሆነ፣ ተለወጠና ስደት ሆነ ሁላችንም። እንዳውም ምን ሆነ ድሮ ልጆች ነበሩ ወላጆቻቸውን የመጡ የሚጠይቁት፣ አሁን ወላጅ ይሄደ ልጁን የሚጠይቅበት ዘመን መጣ። የገላቢቶች ነው
ልጆቻቸው ውጭ ያሉ ወላጆች ማለት ነው።
የእኔ እናት ልጆችን እኔ ጋር ስትመጣ 25 ዓመት በየወቅቱ መታ ዓመት ሁለት ሶስት ዓመት የብዙዎቹም እናት እንደዚህ ነው። ወላጆች እንደዚህ ነው የሚያደርጉት። እና እንደዚህ ሆነ። እኔ እርግጥ በስደት ነው ያለፍኩት። ካርቱም ገዳሪፍ መጀመሪያ ስደት ካምፕ ገባሁ። ከዛ ካርቱም ያንኩ ስሄድ ምንም ኪሴ ምንም ነገር አልነበረኝ። ከዜሮ ነው የጀመርኩት። ከዛ በ1981 ጁን 2 በሆነ በፈረንጅ ቆጠር በሪሴትልመንት ፕሮግራም ኒውዮርክ ገባሁኝ። ስደተኛ ሆኜ ነው።
የጋዜጠኝነት ህይወትህን ትተህ ነው ከዚህም ሀገር የወጣኸው?
እና ስጀምርም ህይወትን ገና ከዳሩም እንደገና አላለም ከስኩዌር 1 ከስክራች ብለው በአማርኛም እንደውም ሀብለ እንደገና ህይወት መጀመር እንደዛ ነው ጀመርኩት። ከዛ ቢዮ የቀጠረኛ ሲቀጠል ለሪፖርተር ነው የተቀጠርኩት። ቀጥዬ ሲኒየር ኤዲተር ሆም ከዛ በኋላ የክፍሉ ኃላፊውም እንደዛ ነው። ከዛ እንደዛ ለፍቼ ጥሬ ነው እዛ የደረስኩት። አሁን የአፍሪካ ዲቪዥን እንዳልኩ ቅድም የመጀመሪያው አፍሪካዊ ነኝ እና የሚወደው ሙያ ነው። በጣም ከልብ የሚወደው ነው። አንዳንድ ጊዜ ይገርመኛል፣ ለዚህ የምከፈላለሁ እላለሁ። ምክንያቱም ሪሊ ለህዝብ ጥሩ ወሬ አቅርበህ ዜና አቅርበህ ሀቅ ላይ ተመርኮዘ ትምህርት ሰጠህ፣ ጋዜጠኛም ሆነ ደግሞ ተማሪም ነህ አስተማሪም ነህ። አንድ ሰው ኢንተርቪው ስታደርግ ከዚህ ብዙ ሰው ምታገኛለህ። ሪሰርች ስታደርግ አንድ ፕሮግራም ስታደርግ ትምህርት ታገኛለህ። ከዛ ደግሞ ታስተምራለህ። ያን ትልቅ ሙያ ደግሞ በሚሊዮን የሚቆጠር ህዝብ አንተን እንዲያመለከ ሲከተል ከዚያ በለጠ ምን ትፈልጋለህ? እና ጥሩ ስራ ነው። በዛ ስራ ነው እዚያ ወጣሁት። በነገራ የኔ ታሪክ አለ፣ የኢትዮጵያውያን ታሪክ ነው። አሁን ዲያስፖራ ብዙ የተሳካላቸው በህይወት የተሳካላቸው አይቪሊግ ትምህርት ልጆቻቸው የሚሰዱ የትላልቅ ካምፓኒ ማኔጀር ሲሆኑ፣ ኦባማ አሸንፎ ሲገባ ሶስት ኢትዮጵያውያኖች የረዳት ሆኖ ነው የገቡት። አንድ ምልክት ሰጥ ነው። ስለዚህ በጣም የተሳካለት ነው። ለዚችም ሀገር ደግሞ የሚጠቅም ነው ወደፊት። አሁን ጠቅላይ ሚኒስትር አብይ አህመድ ዲያስፖራውን ሲመጡ አንዳንዱ ሰው አሁን ወቅቱ ነበር ይል ነበር፣ አንዳንዱ ሰው ደግሞ አይ ሌላ ጊዜ ላይ ለምለት ሌላ ተግባር ላይ ለምናተኩር የሚሉ ነበር። መምጣታቸው በጣም ትክክል ነበር። ያ ዲያስፖራ እስካሁን ሲቃወም ነበር የቆየው። ለመጀመሪያ ጊዜ ተባብሮ መንግስት ደገፈ፣ ጠቅላይ ሚኒስትሩ ደገፈ። ያ ዲያስፖራ ደግሞ ጥቅም አለ፣ ምክንያቱም ከመጣ ብዙ ሊያስተምር ይችላል፣ በገንዘብ ብዙ ሊረዳ ይችላል። አክቹአሊ የኢትዮጵያ ኤክስፖርት ኮፊም በለው ቡናም በለው ሌላ የሚያስመጣው ከውጭ የሚመጣው ገንዘብ በጣም ትልቅ ጥቅም አለው። በቢሊየን እኮ ነው። እስከ አለፉት ዓመታት እንኳን ምናልባት ወደ 4 ቢሊዮን ይጠጋል በዓመት። የአሜሪካ ብቻ ሳይሆን አውሮፓም ሌላም ያለው ዲያስፖራ። ስለዚህ ያ ዲያስፖራ የሚጠቅም ነው። እርግጥ ኢትዮጵያ ውስጥ የሚመጣ ለውጥ አገር ውስጥ ባሉ አገር በቀል በሆኑ በተለይም ደግሞ ወጣቶች ላይ ነው የሚመካ ብዬ ነው የማስበው እኔ እንደ ንጉሰነት። እና ይሄ ምንድነው እውነት ይሄን ያልከው ህይወት ለብዙዎች ምሳሌ ነው፣ ግን ደግሞ የኔ ህይወት ብቻ አይደለም። የብዙ ኢትዮጵያውያን ግማሹ ሜዳው ሲዋጋ የነበረ ግማሹ ስድስት ካምፕ ወርቆ ነበረ ገብቶ ከስር እንደገና ህይወቱን ጀምሮ አስተካክቶ ብዙ ቦታ የደረሰ ኢትዮጵያውያን አሉ። የኔ ብቻ ታሪክ ሊሆን አይችልም፣ የኢትዮጵያውያን ታሪክ ነው። ደግሞ በነገር ላይ ኢትዮጵያውያን አመቺ ሁኔታ ከተፈጠረላቸው እዚህ አላለም እኩልነት ከመጣ ኮረፕሽን ከጠፋ ዴሞክራሲ ከተከፈተ ዴሞክራሲ ኢንስቲትዩሽን ተጠናከሩ ከሆነ ህዝብ ደግሞ ስልጣን ሊያወጣው መልሶ የማውረድ መብቱ በሰላም እስከተረጋገጠለት ድረስ በምርጫ ሳድ ውስጥ ያስተረጋገጠለት ድረስ ይቺ ሀገር የትም ደርሳለች። በጣም ጠንካራ ሰራተኛ እኮ በሰራተኛ ኢትዮጵያዊ ማለት ነው።
አቶ ንጉሴ ወደ ግል ሁኔታ ልመለስ የመጨረሻ አላርገውና፣ አቶ ንጉሴ እንግዲህ ከ37 ዓመታት በኋላ አንተም እንደገለጽከው ለመጀመሪያ ጊዜ ለሀገርህ ምድር በቅተሃል። ስሜትን አጋራን እስኪ። መጀመሪያ ምን ስሜት አሳደረብህ? ከቦሌ ኢንተርናሽናል ወይም ዓለም አቀፍ አውሮፕላን ማረፊያ ጀምሮ የነበረውን ስሜት ንገረኝ።
በነገር ላይ በጣም ከባድ ስሜት ነው። ገና አንድ ሳምንት ሁለት ሳምንት ሲቀረው አንደኛም ለመምጣት በመቻሌ በጣም ደስ አለኝ። ግን ደግሞ በሌላ በኩል ደግሞ ውስጥ ይረበሻል፣ ነርቨስ ሆናለሁ። ምን እንደሚጠብቀኝ እንዳልኩ እናቴን አልቀበርኩም፣ አባቴን አልቀበርኩም። ዛሬ እናቴን አባቴን ደግሞ ሰሞኑን ሄጄ እንደማየት ተስፋ አለኝ እና ሁለታ ነው የተቀበረው እና እዛ ሄጄ ለማየትም ተስፋ አለኝ።
ዛሬ እና የእናትህን አይተመጣ የአባትህን ነው ቀጥሎ ምታየ ነው
እና ይሄ ራሱ ውስጥ የተባለቀ ስሜት ነው የሚሰጥ። አንደኛ ወደ ሀገሬ ተወልጄ ባደግኩባት በተማርኩባት ሀገር መመለሴ ትልቅ እድል ነው፣ ዳግም ልደት በለው። ሁለተኛ ደግሞ የማታውቀው ነገር ውስጥ ነው። እውነትም አሁን ከተማውን ሳይ አላውቀውም፣ የማውቀውም ቦታ አላውቀውም። ሰው እያስረዳኝ ነው። አንዳንድ ጊዜ ዘጋግሜ ጠይቃል። ስሜት እንዴት ነው የሚለው ምንድን ነው? ድብልቅልቅ ያለ ስሜት ነው። በአንድ በኩል ደስታ ነው፣ በአንድ በኩል ደግሞ የማታውቀው ነገር ውስጥ መግባት ነው።
አቶ ንጉሴ መንገሻ፣ ሚሊዮኖች ደግሞ ስናዳምጠውና ስናደንቀው በኖር ነው የሬዲዮ ስምህ ጌታሁን ታምራት፣ የመጀመሪያው አፍሪካዊ የቪኦኤ የአፍሪካ ዲቪዥን ወይም የአፍሪካ ክፍል ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜ።
እኔም አመሰግናለሁ እስክንድር። ታንክ ዩ ሶ ማች።
አድማጮች፣ አሁን ደግሞ ስፖርት ይቀጥላል። አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምናመሻችሁልኝ የተከበራችሁ አድማጮቼ። በሳምንቱ ማብቂያ ሊዝበን ፖርቱጋል በተካሄዱ የግማሽና ሙሉ ማራቶን ሩጫ ውድድሮች የኢትዮጵያ አትሌቶች ከፍተኛውን ውጤት አስመዝግበዋል። በእግር ኳስ የአፍሪካ ዋንጫ ማጣሪያ ውድድሮች እየተካሄዱ ነው። የኢትዮጵያ ብሔራዊ ቡድን ትላንት በኬንያ አቻው 3-0 ተሸንፏል። ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። ሃሪኬን ሌስሊ ከባዱ ውሃ የቀላቀለ አውሎ ነፋስ የትላንቱን የሊዝበን ማራቶን ሩጫ ውድድሮች መጀመሪያ ጊዜ ከአንድ ሰዓት በላይ አዘግይቷል። የአየር ትንባዮች በሰዓት 180 ኪሎ ሜትር ፍጥነት የሚጓዘውን ኃይለኛ ነፋስ የታገስ ወንዝን በሚያቋርጠው ድልድይ ላይ የሚሮጡ አትሌቶች ሊቋቋሙት እንደማይችሉ አስጠንቅቀው ነበር። በዚያም ምክንያት ሯጮች ከፊሉን ርቀት የተወዳደሩት አዲስ በተቀየሰላቸው ጎዳና መሆኑ ታውቋል። ያም ሆኖ ከአራቱ ውድድሮች በሦስቱ አዳዲስ የኮርሱ ሬኮርዶች ተመዝግበዋል። የሞሮኮው ሙስጣፋ ኤልአዚዝ በግማሽ ማራቶን 1 ሰዓት ከ16 ሴኮንድ ሲገባ ከቀድሞው ሬኮርድ ላይ 3 ሴኮንዶች ቆርጦ ነው። የሙስጣፋ ፈጣን የግሉ ሬኮርድ 59 ደቂቃ ከ29 ሴኮንድ መሆኑ ይታወቃል። ሁለተኛ አብዲዋክቱራ ሰይፉ ከኢትዮጵያ፣ ሦስተኛ አማኑኤል መሰል ከኤርትራ ሆነዋል። በወንዶቹ ሙሉ ማራቶን አሸናፊው ደግሞ ኢትዮጵያዊው ልመንህ ጌታቸው ነው። ኬንያውያኑ ሳሙኤል ዋንጂኩና ጀስትስ ኪሙታይ የሁለተኛና ሦስተኝነቱን ስፍራ ወስደዋል። በሴቶቹ ግማሽና ሙሉ ማራቶን በሁለቱም ያሸነፉት ደግሞ የኢትዮጵያ አትሌቶች ናቸው። የብርጓል መለሰ አራጌ በግማሹ ማራቶን፣ ኩፍቱ ዳዲሶ ጣሂር በሙሉ ማራቶን ድል ተቀዳጅተዋል። ሞኒካ ጂፕኮች ከኬንያ መሃል ገብታ ባታደናቅፍባቸው ኖሮ ኢትዮጵያውያኑ ከአንደኛ እስከ አራተኛ ተከታትለው ይገቡ እንደነበር ታውቋል። ሦስተኛ ትዕግሥት ማሙዬ፣ አራተኛ ጉቴኒ ሾኔ፣ አምስተኛ ፀሐይ ዓለሙ ናቸው። ሩጫውን በእጁ ላብቃና ወደ ሌሎች ዜናዎች እንለፍ። ገዛኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። እኔም እያዘንኩ አሳዛኙን የአሰልጣኝ ስዩም አባተን የቀብር ስነ ስርዓት ዜናን አስቀድማለሁ። በኢትዮጵያ እግር ኳስ ታሪክ ከተጫዋችነት እስከ አሰልጣኝነት ዘልቆ በሙያው ከግንባር ቀደሞቹ አንዱ የነበረው የአሰልጣኝ ስዩም አባተ የቀብር ስነ ስርዓት አዲስ አበባ ውስጥ በሳሪስ አቦ ቤተ ክርስቲያን ባሳለፍነው ሳምንት መጨረሻ ተፈጽሟል። የወጣቶችና ስፖርት ሚኒስቴር ባለስልጣናት፣ የስፖርት ፌዴሬሽኖች ኃላፊዎችና የአሰልጣኙ ጓደኞች እንዲሁም በርካታ የእግር ኳስ ስፖርት አፍቃሪዎችና ተጫዋቾች በቀብር ስርዓቱ ላይ ተገኝተው ሀዘናቸውን በመግለጽ አስክሬኑን ሸኝተዋል። አሰልጣኝ ስዩም አባተ የኢትዮጵያ ወጣትና ዋና ብሔራዊ ቡድኖችን አሰልጥነዋል። የኢትዮጵያ ቡናን እግር ኳስ ቡድን በአማራ ጨዋወት በመቅረጽ በብዙ ሺዎች የሚቆጠሩ ደጋፊዎች እንዲኖረው ያደረገው የአሰልጣኝ ስዩም የስራ ውጤት መሆኑ ተገልጿል። ከልጅነት እስከ እውቀት የቅርብ ጓደኛው አሰልጣኝ አስራት ኃይሌ ስለ ስዩም አባተ የሚከተለውን ተናግሯል።
ስዩም ጎበዝ አሰልጣኝና ታታሪ የነበረ ነው። በሰደከመኝ ሰለቸኝ ሳይል የሚሰራ ሰው ነው። በተጫዋች ዘመንነቱም የተሰለፈበት ሙያ እስከ መጨረሻ ድረስ መስዋዕት የሚከፍል ነው። በአሰልጣኝ ዘመንነት እንደዚህ መስዋዕት ከፋይ የነበረ ውድና በጣም ወዳና የማከብረው ጓደኛዬም ወንድሜም የነበረ ነው ስዩም ማለት ይችላል።
ከኢትዮጵያ ቡና ክለብ ደጋፊዎችና ኳስ ተጫዋቾችም አስተያየታቸውን በየተራ አስደምጠዋል። የኢትዮጵያ ቡና ደጋፊዎች ከቡድናቸው ይልቅ አሰልጣኝ ስዩምን የሚያሞግሱበት ቋሚ ህብረ ዜማ አላቸው። ሆናና ጎበዜ በስዩም ጊዜ የለም ትካዜ በማለት ድምጻቸውን ከፍ አድርገው ያዜማሉ። በሀገር ውስጥና በውጭ ሀገር በሕክምና ሲረዳ ቆይቶ ጥቅምት አንድ ቀን በ68 ዓመት ዕድሜው ያረፈው አሰልጣኝ ስዩም አባተ በትዳር ሕይወቱ የስድስት ልጆች አባት ነበር። ቪኦኤ ስፖርት በአሰልጣኙ ሞት ጥልቅ ሐዘን ተሰምቶታል። ለቤተሰቦቹና ለስፖርት አፍቃሪው መጽናናትን ተመኝተዋል። በእግር ኳስ ዜና የኬንያና ኢትዮጵያ ብሔራዊ እግር ኳስ ቡድኖች በአፍሪካ ዋንጫ ለመሳተፍ የሚያስችላቸውን ጨዋታ ትናንት በኬንያ ሞካሳረኔ ኢንተርናሽናል ስቴዲየም አድርገው በኬንያ 3-0 አሸናፊነት ተጠናቋል። ለእረፍት የወጡት በኬንያ ቡድን 2-0 መሪነት ሲሆን ከእረፍት መልስ ከጨዋታ ብልጫ ጋር አንድ አክለው ሙሉ 3 ነጥብና ከ3 ጎል ጋር በማግኘት የሃራምቤ ከዋክብት ለአፍሪካ ዋንጫ የማለፍ ዕድላቸውን አስፍተዋል። ሁለቱ ቡድኖች ባለፈው ረቡዕ በውቢቷ ባህር ዳር ከተማ ባዶ ለባዶ ያለ ግብ መለያየታቸው ይታወሳል። በሚገኙበት ከምድብ 6 እስካሁን ባደረጉት ጨዋታ ኬንያና ጋና በነጥብ አንደኛና ሁለተኛ ሆነው የማለፍ ዕድላቸውን ሲያሰፉ የኢትዮጵያና ሴራሊዮን የማለፍ ዕድላቸውን እየጠበበ የለት መጥቷል። በእኔ በኩል ያለው የሆነው ሰለሞን፣ ወደ አንተ ተመልሻለሁ።
አመሰግናለሁ ገዛኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁን እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
አድማጮች አሁን የመጨረሻው ቅንብር አፍሪካ ነክ ርዕሶች። የኢትዮጵያው ፕሬዝዳንት ዶክተር ሙላቱ ተሾመ የአገሪቱ ምክር ቤት ስብሰባ ሲከፈት ባሰሙት ንግግር የወቅቱን የአገሪቱ ሁኔታ በሚመለከት የተለያዩ ነጥቦችን አንስተዋል። መንግስት ሊወስዳቸው ስላሰባቸው እቅዶችና ፖሊሲዎችም ዘርዝረዋል። ስላነሷቸው ነጥቦች እንዲተነትኑልን ዶክተር መሐሪ ረዳይንና አቶ ሙላቱ ገመቹን ባለፈው ቅዳሜ ጋብዘን የመጀመሪያውን ክፍል እይታቸውን ገልጠውልናል። ዶክተር መሐሪ በአዲስ አበባ ዩኒቨርሲቲ የሕግ መምህር ሲሆኑ የኢትዮጵያ መንግስት በጀመረው የአዋጅ ክለሳ ተግባር ስራ ውስጥ እንዳሉበትም አስረድተውናል። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። አዳነች ፍሳዬ ናት ያወያየቻቸው። ዛሬ ደግሞ ሁለተኛው ክፍል ይቀርባል። እነሆ
ፕሬዚደንት ሙላቱ ተሾመ የስራ እድል ፈጠራን ከብሔራዊ ደህንነት ጋር ጥብቅ ትስስር ያለው መሆኑንም ገልጸዋልና እንስማ እስቲ።
ከቅርብ ዓመታት ወዲህ በሀገራችን የተፈጠረው አሳሳቢ የሆነ አለመረጋጋት እንዲሁም ኢኮኖሚ ውስጥ ስር እየሰደዱ የመጡ የውጭ ምንዛሬ እጥረት፣ የኃይል አቅርቦት፣ የሎጂስቲክስ፣ የታክስና የመንግስት አገልግሎት ቅልጥፍና ችግሮች ምክንያት የኢኮኖሚ እድገታችን ፍጥነት ትርጉም ባለው ደረጃ እንዲቀንስ አስገድደውታል። የተመዘገበው የኢኮኖሚ እድገትም ቢሆን በየጊዜው እየጨመረ ከመጣው የህዝባችን የፍትሐዊ ተጠቃሚነትና የወጣቶች ስራ አጥነት ጥያቄ ጋር ሳይጣጣም ቆይቷል። በእርግጥም 65% የሚሆነው የሀገራችን ህዝብ ወጣት ከመሆኑ አንጻር የስራ እድል ፈጠራ አጀንዳ ከብሔራዊ ደህንነታችን ጋር ጥብቅ ትስስር ያለው ጉዳይ ነው።
አቶ ሙላቱ፣
ይሄ እንግዲህ የስራ እድል ፈጠራ የሀገሪቷ አንዱ ከፍተኛ ችግር ነው። ሀገራችን ኋላ ቀር ናት። የምትታወቀውም በእርሻ ምርት ላይ ነው። የእርሻ ምርቱን ከአሁን በፊት ኢህአዴግ ማዕከላዊ አድርጎ ለኢኮኖሚው መሰረት ጀርባ አጥንት ነው ብሎ የጀመረው አግሪካልቸር ነው። ሀገሪቷን ከእንግዲህ ወዲህ የውጭ ምንዛሪን የሚያፈራ ከእርሻ ነው። ይሄ በአጭር ጊዜ የምንፈታው አይደለም። አሁን ለምሳሌ ያህል ወደ እኔ እንደሚመስለኝ ከ30 በላይ ዩኒቨርሲቲዎች አሉን። እነዚህ ዩኒቨርሲቲዎች ወጣቱን ከ10,000 ያላነሰ ነው በየአመቱ የሚያመርቱት። እነዚህ እንግዲህ ስራ ፈቶች በየአመቱ የሚጨመሩ ኃይሎች ናቸው። ስራ የፈታ በሙሉ መብቱን ለማስከበር በየአካባቢው ወንጀልም ጭምር የመስራት አይነት ወደዛም እየሄደ ነው። ይሄ በጣም የሚያሰጋና ለወደፊት አስፈሪ የሆነ ጉዳይ ነው። ጠቅላላ የሀገሪቷ የፖለቲካና የኢኮኖሚ የማህበራዊ ሪፎርም ይጠይቃል።
እሺ፣ ዶክተር መሐሪ፣
እንግዲህ እንደተባለው ስራ አጥነት ዞሮ ዞሮ የሰላምና መረጋጋት አደጋ መሆኑ የሚታወቅ ነው። በተለይ ደግሞ ስራ አጡ ትምህርት የቀመሰ ከሆነ ትምህርት ያልገፋ ሰው እግዚአብሔር እንዲፈታለት ጸሎት ወደ ማድረግ ሊሄድ ይችል ይሆናል። የተማረ ሰው ግን ስራ ካጣ እውቀትና ብልሃት ስላለው የእሱ ስራ ማጣት ከሱ አቅም በታች የሆኑ ሰዎች ስራ ሲያገኙና ተጠቃሚ ሲሆኑ ሲያይ ማቀሙ አይቀርም። ስለዚህ የተማረ ስራ አጥ ሲሆን አደጋው ድርብ ድርብ ነው። ይኸው እንግዲህ ለስራ አጥነት መፍትሄው ስራ ፈጠራ ነው፣ ኢንቨስትመንት ነው። ኢንቨስትመንት ግን ደግሞ እንዳይመጣ ቅድም የገለጽነው ያለመረጋጋት ችግር ሲኖር እንኳንና አዲስ ኢንቨስትመንት ሊመጣ ይቅርና ያለው ኢንቨስትመንትም እንዴት ነቅሎ መሄድ እንደሚችል የሚያስብበት ወይም እንቅስቃሴው እጅግ በተዘጋና በተቆጠበ መንገድ የሚንቀሳቀስበት ነው የሚሆነው ማለት ነው። ስለዚህ ኢንቨስትመንት ከሌለ ስራ አጥነት አይፈታም። ስራ አጥነት ካለ ሰላምና መረጋጋት አይኖርም። ሰላምና መረጋጋት ከሌለ ኢንቨስትመንት የለም ወደሚል የችግር አዙሪት ቪሸስ ሰርክል ውስጥ ነው የሚያስገባን። ይሄ ነገር ኃላፊነት አለኝ ብሎ የሚሰማው ግን ሰላምና መረጋጋቱ ላይ በተቀናጀ መንገድ ቢሰራ ኢንቨስትመንቱ በነበረው መንገድ መምጣቱ አይቀርም። የስራ አጥነት ጉዳይ መፍታት ካልቻል ትልቅ የሀገር ደህንነት አደጋ እንደሚሆን ጥርጥር የለውም።
አድማጮች፣ ውይይቱ አልተቋጨም። እንግዶቻችንን ለዛሬው እናመሰግናለን። የመጨረሻው ክፍል በመጪው ሰኞ ይቀርባል።
የ19
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሥ ታምሬና ከተተኪው ስርጭት መሐንዲስ እንዲሁም ከተረኛ ዋና አዘጋጅ ሰለሞን ክፍሌ በላቸው ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።